ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ያው ለሁለት ዓመት ያሳለፍነው በጣም አስከፊ በሆነ ጤና በማጣት በራብ በእንግልት በረሃን እንደ ዱር አራዊት በመሮጥ ነው ጊዜውን ያሳለፍነው።
በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት ተፈርሟል። በዚህ ዙሪያ የትግራይ ክልል ሴቶች ምን አይነት አስተያየት እንዳላቸው ጠይቀናል። ዛሬ ምሽት በምናስተላልፈው ዝግጅታችን ይደመጣል። ይህንና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። ላለፉት ሁለት ዓመታት በሰሜን ኢትዮጵያ የተካሄደው ጦርነት የብዙዎችን ሕይወት አጥፍቷል። ብዙዎችን ከቤት ንብረታቸውም አፈናቅሏል፣ ንብረት አውድሟል። ጦርነቱ በተለይ በሴቶችና ሕጻናት ላይ ከፍተኛ ጉዳት ማድረሱ ሲገለጽ ቆይቷል። በኢትዮጵያ መንግስትና በህወሓት መካከል የተካሄደውን የሰላም ስምምነት ሴቶችስ እንዴት ይቀበሉታል ስንል ጥያቄ አቅርበናል። ጥያቄውን ያቀረበው በመቀሌ የሚገኘው ዘጋቢያችን ሙልጌታ አጽባህ ነው። በመቀጠል ይቀርባል።
መምህር ኪሮስ አለማየሁ በጡረታ የሚተዳደሩ የመቀለ ከተማ ነዋሪ እናት ናቸው። ላለፉት አንድ ዓመት ከስድስት ወራት የጡረታ ክፍያ ሳይከፈላቸው በአስቸጋሪ ሁኔታ እንዳሳለፉት ይናገራሉ።
ያሳለፍኩት ሁለት ዓመት ሙሉ በችግር ነበረ። በፍርሃትም የአይሮፕላኑ ድብደባና ችግር ይህን ሁሉ በጣም ያሰጋኝ ነበረ። እፈራ ነበር። ያለንን ከጎረቤትም ይሁን ከቤተሰቦች እየተረዳዳን እየተጋገዝን አሳለፍ ነው። ሕክምና ምንም አልነበረም፣ መድኃኒት አይገኝም ነበር።
የተፈረመው የሰላም ስምምነት ተስፋ እንደሰጣቸው ነው የሚገልጹት መምህር ኪሮስ።
አሁን ግን ተስፋው ለወደፊቱ ተስፋ ያለው ይመስላል። ከሰላም ልማት ይገኛል፣ ከጦርነት ግን ውድመት ነው የሚበዛው። የእንስሳት ይሁን የሰው ይሁን የንብረት ይሁን ሁሉ ያወድማል፣ ጦርነት ያወድማል። ሰላም ግን ልማት ያስገኛል። ወጥቼ እመለሳለሁ፣ ቤተ ክርስቲያንም ደርሼ እመለሳለሁ፣ ገበያም እንደዛው እንደ ልቤ ለመውጣት እችላለሁ ማለት ነው።
ከምዕራብ ትግራይ ሑመራ ተፈናቅለው በመቀለ ከተማ ተፈናቃዮች ማዕከል የሚኖሩ ወይዘሮ ሰናይት ገብሩ እየተባሉ በበኩላቸው ያለፉት ሁለት ዓመታት ቤታቸው ትተው በብዙ መከራ እንዳሳለፉት ይናገራሉ።
ያው ለሁለት ዓመት ያሳለፍነው በጣም አስከፊ በሆነ ጤና በማጣት በራብ በእንግልት በረሃን እንደ ዱር አራዊት በመሮጥ ነው ጊዜውን ያሳለፍነው። በገዛ ገንዘባችን ተዘግተን የምንበላው አጠን፣ ያው ሰጪ የነበረ ህብረተሰብ መልሶ ለማኝ ሆነን ነው።
የሰላም ስምምነቱ መፈረሙ እንዳስደሰታቸው ገልጸው ወደ ቤታቸው ለመመለስ እንደሚናፍቁ ገልጸዋል። ወይዘሮ ሰናይት
በጣም ደስተኛ ነን፣ ሳንበላ እንደበላን በሽተኛውም ጤና ያገኘበት ረሃዋ ሰላም እንዳገኘን በጣም ተደስተን ያለን። ግን መጨረሻውስ እንዴት ነው? ጊዜው ረዘመብን። ከዛሬ ነገ ከነገ ነገ እያለ ስለምንድን ነው ወቅቱ የረዘመ ብለን ደግሞ መጠራጠር ገብተናል። በእግራችን ብነት ደስተኛ ነን። አገራችን ተናፋቂ ውብ የሆነች የልማት የስራ የሴት ሀገር የወንድ ሀገር የሁሉ ተናፋቂ የሆነች ምዕራብ ነው የመጣነ። ለመሄድ ፍቃደኛ ነን። የሚቀር ሰውም የለም። ከዚህ ሰላም ማለት ፍቅር ነው። ሰላም ማለት ብሌን አይን ነው። አይን ከጠፋ ማየት አችልም። ሰላም ከሌለ ደግሞ መኖር አችልም። ሰላም ግን ለሰው ልጅ አስፈላጊ ነው። ሰላም፣ ፍቅር፣ ረሃዋ እንፈልጋለን።
ቅሳነት ረዳይ የተባለች ጦርነቱ ሲጀመር በመቀለ ዩኒቨርሲቲ የአራተኛ ዓመት የሲቪል ኢንጂነሪንግ ተማሪ እንደነበረች ገልጻ በጦርነቱ ምክንያት ብዙ የቅርብ ሰዎቿ ማጣቷ ትናገራለች። ሁለት ዓመታት በሕይወቷ መክሰሯም አስታውቃለች። አሁን የተፈረመው የሰላም ስምምነት ተስፋ እንዲኖረኝ አድርጎኛል ብላለች ቅሳነት።
ሁለት ዓመት አጥቻለሁ። ብዙ ጓደኞቼ አጥቻለሁ። ጎረቤት ምናምን ብዙ አጥቻለሁ። በህልም ራሱ ሁሌም ስትሮጥ ነው የምታልመው። በህልም ራሱ የምታልመው እሱ ነው። ሁሌም ትሮጥ አለ፣ ሁሌም እሳት አለ፣ ሁሌም ድሮን አለ፣ ሁሌም ሁሉም ነገር በህልም በቃ መሮጥ ነው። በአካል የምነግርህ መናገር የሚከብደው ነገር በህልም ነው የምታየው። እንቅልፍ እስከ ማጣት ያጣነው ነገር ባይመለስም አትሊስት ለሁለተኛ ጊዜ ወይም ለቀጣይ አይደግመን ብለን ተስፋ አድርገናል። ዘላቂ ሰላም ነው ያሉት። ዘላቂ ሰላም እየጠበቅን ነው። ሞት አትሊስት ሌላው ቀርቶ ሞት ከዚህ በኋላ ሞት አለመኖር ተስፋ ይሰጣል። ምንም የሚሞት ወጣት የለም በእነሱም ሳይድ በእኛም ሳይድ የሚሞት የለም እና እሱ ተስፋ ትንሽ ይሰጣል። ሁሉም ወደ ትምህርት ይመለሳል። የተቋረጡ ብዙ የጤና አገልግሎት ራሱ ይመለስ ይሆናል ብለን ተስፋ እናደርጋለን። መድኃኒት ገብቶ ወላጆች የራሱ መድኃኒት ያገኛሉ ብዬ እገምታለሁ። ሁለቱም መድኃኒት እያገኘው አይደለም።
ዘላቂ ሰላም እንዲሰፍን ፍትህ መስፈን አለበት። በተለይ ጾታዊ ጥቃት ለደረሰባቸው ሴቶች ፍትህ የሚያገኙበት መንገድ ሊፈጠር ይገባል ብላለች ቅሳነት።
ገለልተኛ የሆነ የምርመራ አካል ገብቶ የጾታዊ ጥቃት የደረሰባቸው ሴቶች የነሱ ፍትህ ያገኛሉ ብዬ ተስፋ አደርጋለሁ። የነሱ እንባ ታበሳል ብዬ ተስፋ አደርጋለሁ። በጣም ኤቭሪንጅ ኦፍ ትግራይ ተጎድቷል። ሁሉም ትግራዋይ ተጎድቷል። ለእነሱ ፍትህ ይመጣል ብዬ ተስፋ አደርጋለሁ። እነሱ ሂል እንዲያደርጉ ኢንተርናሽናል ኮሚኒቲው ጥረት ያደርጋል ብለን እንገምታለን።
የሰላም ስምምነቱ የኤርትራ ሰራዊት እንዳያደናቅፈው ስጋት አለን ሲሉ ነው አስተያየት ሰጪዎቹ የተናገሩት። መምህር ኪሮስ ስምምነቱ ተማሪዎቹ ወደ ትምህርት ገበታቸው እንዲመለሱ ያደርጋል የሚል ተስፋም አለኝ ብለዋል።
አገራችን ሰላም ሆና ልጆቻችን ወጥተው ይገባሉ፣ ተማሪዎችም እንደልባቸው ይማራሉ። እኔ ደግሞ ቤተሰብ ጠይቄ እመጣለሁ። ቅድም ግን ቶሎ በቃ ቶሎ ወደ ቤቴ የአይሮፕላን ምናምን የሚያስፈራ ስለነበረ አሁን ግን እንደ ልቤ እወጣለሁ፣ እንደ ልቤ እገባለሁ። ተስፋም ለወደፊቱ ያለው ነው መስለው የሚታየኝ። ተማሪዎች ደግሞ የትምህርት ቤት አቋርጠው ቤት ቁጭ ስላሉ በየመንገዱ በእንጨት ክላሽ እየሰሩ ይሄ ምንድን ነው ስትለው ዲሽቃ ነው፣ ጠላት ለማጥፋት ነው ይሄንን የያዝኩት፣ ጠላት ከጠፋ ትምህርት እገባለሁ፣ ትምህርት ቤት ይከፈታል እያሉ ሲናገሩ ያሳዝኑ ነበር። አሁን ይህንን ከቀረ እነሱ ይማራሉ ማለት ነው።
ስምምነቱ ተከትሎ የሰብአዊ እርዳታ በውስን መልኩ እየገባ እንደሆነ ሰምተናል። ሌሎች መሰረታዊ አገልግሎቶችም እንዲከፈቱ እንጠብቃለን ሲሉም እኚህ እናት ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ ረዳት ስለተባለ የጤና አገልግሎት አሰጣጥን ለማዘመን ስላለመ የቴክኖሎጂ መላ እነግራችኋለን።
ለዓመታት ዩናይትድ ስቴትስ ውስጥ በሕክምናው ዘርፍ በነርስነት ሙያ ያገለገለችው ሲስተር አይን አዲስ ፍቃዱ የኢትዮጵያውያንን ጤና ነክ ግልጋሎት የሚያዘምን ሀሳብ ይዘው ብቅ ካሉ ድርጅቶች መካከል አንዱ የሆነው ረዳት የጤና አገልግሎት የሰሜን አሜሪካ እንቅስቃሴዎች አስተባባሪና አማካሪ ናት። የቅርብ ቤተሰብ አባላት የሕክምና ክትትልና እንክብካቤ በሚሻ የጤና እክል ምክንያት ሲቸገሩ ከማየት በመነሳት ድርጅቱ በታላቅ ወንድሟ አቶ ብሩክ ፍቃዱ መመስረቱን የምትገልጸው ሲስተር አይን አዲስ አገልግሎቱ ከሀገር ቤት ርቀው የሚገኙ ትውልደ ኢትዮጵያውያን የቤተሰቦቻቸውን ጤና ለመከታተል እንዲችሉ የሚኖረው ፋይዳ የላቀ እንደሆነ ትናገራለች።
ምንድን ነው የምናደርገው? ሁለት አይነት ሰርቪስ አለ። አንደኛው ለማንኛውም ሰው፣ ለማንኛውም እድሜ ግሩፕ፣ ለማንኛውም ጾታ ኢትዮጵያ ውስጥ ክሊኒክ ቤዝድ የሆነ ሰርቪስ አለን። ኢትዮጵያ ውስጥ እንደምታውቀው በባህላችን የተለመደ ነገር አይደለም። ሰው ተነስቶ ወደ ሐኪም ቤት ጀነራሊ አይሄድም ካላመመው ወይንም ደግሞ በጣም ክሪቲካል ኮንዲሽን ላይ ካልሆነ አንሄድም አዘ ካልቸር እና እሱን ካልቸር ለመለወጥ እና ኢትዮጵያ ውስጥ ኢትዮጵያውያን ወደ ሐኪም ቤት በተወሰነ ጊዜ እየሄድን ራሳችን ቼክ ማድረግ አለብን የሚለውን ሀሳብ ይዘን የተለያየ አይነት ፓኬጆች አሉን። ከ$34 ጀምሮ እስከ $400 ድረስ የሚያወጡ ፓኬጆች አሉ። የሚፈልግ ሰው መርጦ እነዛን ፓኬጆች አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድም፣ ለእህት፣ ለዘመዶቻቸው፣ ለዘመድ አዝማዱ ኢትዮጵያ ውስጥ መግዛት ይችላሉ። ዶሮ እና በግ የተለመደ ነው በአመት በዓል መግዛት። ሞር ኢምፖርታንትሊ ደግሞ የጤናን የመሰለ ነገር እንደ ስጦታ መስጠት በጣም የሚያስፈልግ ነገር ነው እና በዛ የተነሳ እነዚህ ፓኬጆች አዘጋጅተን ከኢትዮጵያ ውጭ ያሉ ኢትዮጵያውያን ለዘመዶቻችን፣ ለወንድም ለእህቶቻችን እንድንገዛ ኢንካሬጅ ለማድረግ ነው።
ረዳት ኢትዮጵያ ውስጥ በተገቢው ሁኔታ ያላደገውን በኢትዮጵያውያን ዘንድም እንደ መልካም ልምድ ሊያዝ የሚገባውን የቅድመ ምርመራን ባህል በማስፋፋት ረገድ የሚኖረውን ሚና ሲስተር አይን አዲስ ታውሳለች።
ምሳሌ ሴቶቻችን 40 ዓመት ሲሞላን የጡት ኤግዛሚኔሽን ያስፈልገናል፣ ማሞግራፊ ያስፈልገናል እና በትንሹ ማኔጅመንት የሚቻልበትን ነገር ህይወታችንን ሊያጠፋ ሊወስድብን ይችላል። ስለዚህ that's one example mammography ያስፈልገናል ከ40 ዓመት በኋላ ወይንም ደግሞ ኮሎኖስኮፒ ለምሳሌ between ከ40 እስከ 50 ዓመት ባለው እድሜ ውስጥ ወንድ ሆነ ሴት ኮሎኖስኮፒ ያስፈልገናል። በዛው በኮሎኖስኮፒ የሚገኝ አንዳንድ ችግር ካለ በቀላሉ ማኔጅ ሊደረግ ይችላል። ህይወታችንን ማጥፋት የለበትም እና በዛን ያን በተመለከተ እነዚህ ፓኬጆች አሉ። የሚፈልግ ሰው ለዘመድ አዝማድ ገዝቶ መጥቶ ኢትዮጵያ መላክ ይችላል። አንዱ እሱ ነው።
የህክምና ባለሙያዎች የቤት ለቤት አገልግሎት እንዲሰጡ ለማድረግ የሚያስችለው ረዳት ከእድሜና ከከባድ በሽታዎች በሚመነጭ ምክንያት ለመንቀሳቀስ ለማይችሉ የአልጋ ቁረኞች መልካም አማራጭ እንደሚሆንም ሲስተር አይናዴ ትናገራለች።
ሌላኛው ደግሞ ኢትዮጵያ ውስጥ የሚኖሩ እና ከቤት ውስጥ መውጣት የማይችሉ ወንድም እህቶቻችን አሉ። እናት አባት፣ አያት በእድሜም ሆነ ያለ እድሜ ደግሞ አንዳንድ ሲቹዌሽን ኮንዲሽኖች አሉ። ከቤት ውስጥ ወጥተን ሐኪም ቤት መሄድ የማይችሉበት ሁኔታ አለ። አንዳንዴ ደግሞ አልጋም ላይ ተኝቶ መገላበጥ የማይችሉበት ሁኔታ አለ። ለእንደዛ አይነት በሽተኞቻችን ወይንም ዘመድ አዝማዶቻችን ደግሞ ፓኬጅ አለን እና ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ የሚኖር ሰው ይህንን ፓኬጅ መግዛት ይችላል። እና እኛ ምንድን ነው የምናደርገው? ሐኪሞች አሉን፣ ነርሶች አሉን፣ ፊዚካል ቴራፒስት፣ አምቡላንስ አለን። ዊ ሃቭ አ ሆል ፓክ ኦፍ ሰርቪስስ ሪሶርሶች አሉን እና እነዛን ሪሶርስ ይዘን በሽተኛ ቤት መሄድ እንችላለን እና ሕክምና መስጠት እንችላለን።
አገልግሎቱ በሕክምና ዘርፍ ለሚመረቁ ወጣት ባለሙያዎች ሊፈጥር የሚችለውን የስራ እድል በተመለከተስ ምን እርባና ይኖረዋል ለሚለው ጥያቄ
ያው በኢትዮጵያ ውስጥ መሆኑ ይሄ ኦርጋናይዜሽን ኢትዮጵያ ውስጥ ሆኖ ኢትዮጵያን ህዝብ ማገልገሉ ብቻ ሳይሆን ኢትዮጵያውያን ፕሮፌሽናሎች አሉ ከማንም የማያንሱ አክቹዋሊ ማተር ኦፍ ፋክት ብሪሊያንት የሆኑ ነርሶች አሉ፣ ብሪሊያንት የሆኑ ሐኪሞች አሉ። የፕሮፌሽናል እና የኢንተሊጀንስ ሾርቴጅ የለም ሀገራችን እና ይሄንን እኛ እናውቃለን እና ይሄ ኦርጋናይዜሽን መኖሩ ኢት ፕሮቫይድስ ዘ ኦፖርቹኒቲ ለኢትዮጵያውያን ፕሮፌሽናሎች እድሉን ይሰጣል። በሀገራችን ኢትዮጵያ ህዝብ ከኢትዮጵያ ወጥቶ መታከም የለበትም። ምክንያቱም ኢኳሊ ስኪልድ የሆኑ ሐኪሞችና ፕሮፌሽናሎች አሉ።
ረዳት አገልግሎት ኢትዮጵያውያን ጊዜው ሳይረፍድ የጤና መፍትሄ ለማግኘት መልካም አማራጭ እንደሚሆን የምታምነው ሲስተር አይናዲስ በተለይ ሴቶች ለጤናቸው ትኩረት ሊሰጡ እንደሚገባ ትመክራለች።
ኢትዮጵያውያን ያው በጣም የምንዋደድ ሰዎች ነን። ለኢትዮጵያ ህዝብ ቤተሰብ ማለት ኢትስ ኤቭሪቲንግ። ዳትስ ዘ ሚኒንግ ፎር ላይፍ ላይስ ኢን አወር ሪሌሽንሺፕ ዊዝ አወር ፋሚሊስ። ሌትስ ቴክ ኬር ኦፍ ኢች አዘር፣ እንንከባከብ ራሳችንን እና ይሄ እርሊ ነው የሚጀምረው። ታመን ነው በአምቡላንስ መሄድ የለብንም። እርሊን ጀምር። ሴቶቻችን በተለይ የቤተሰብ ምሰሶ ነን። ስለዚህ ሌትስ ቴክ ኬር ኦፍ ራሳችንን መንከባከብ አለብን። ማሞግራፊያችንን ቼክ እናድርግ፣ ኮሎኖስኮፒያችንን እናድርግ። ስኳር በሽታ ይኖርብን አይኖርብን እንወቅ። ሐኪም ሄደን እኔ እና እኛ ከኖርን ልጆቻችንን እንንከባከባለን። እኛ ከኖርን አባት እናታችንን እንከባከባለን። እኛን ደግሞ ተመልክተው ልጆቻችን በምሳሌ ይማራሉ። ስለዚህ ራሳችንን እንንከባከብ፣ እንደ ኢትዮጵያውያንነታችን ራሳችንን እንንከባከብ።
አሜሪካ ድምፅ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ ከአንድ የኪነ ጥበብ ሰው ጋር እናስታውቃችኋለን። ወጣቱ ማራኪ ግርማን የምናስታውቃችሁ የአዲስ አበባ ዩኒቨርሲቲ ያለፈለገ ሰላም የሥነ ጥበብ ትምህርት ቤት የህትመት ውጤት የሁለተኛ ዓመት ተማሪ ነው። ማራኪ በግራፊክስ ጥበብ ስራዎቹ ለየት ባሉ ባህላዊና በቀለም ያሸበረቁ ስራዎችን በመስራት የራሱን ፍልስፍና ይዞ ብቅ ያለ ወጣት ነው። ከስራዎቹ ጋር በተገናኘ ከኤደን ገረሙ ጋር ቆይታ አድርጓል። በመቀጠል ይሰማል።
ስሜ ማራኪ ግርማ ይባላል። ለምሳራው ዲጂታል አርቲስት እና ትራዲሽናል ፔንቲንግ ላይ ነው የምሰራው። ካረንትሊ አዲስ አበባ ዩኒቨርሲቲ እየተማርኩ ነው ፋይን አርት ፕሪንት ሜኪንግ እየተማርኩ ነው። አለል በሌላ ስሙ ሜኪንግ ማለት እንደ ፔንቲንግ ሆኖ ግን የሚለየው ብዙ አይነት ሚዲየሞች ተጠቅሞ አርት ክሬት ማድረግ እንትን አርት ፎርም ኦፍ አርት ነው።
እንዴት ወደ ስዕል ጥበብ ወይም ደግሞ ወደ ግራፊክስ እንዴት ልትመጣ ቻልክ?
ከልጅነት ጀምሮ እኔ ጎረቤቶቼ ሳሊዎች ነበሩ እዛው አለል የተመረቁ እና ከልጅነት የነሱ እንትን አደረብኝ እና ከልጅነት ጀምሮ ያው እንደ ማንኛውም ለመስቀልም ሆነ እንዲሁ ለቤተሰብ ምናምን ስል ነበር። ከዛ ያው ኢትዮጵያ ውስጥ ትራዲሽናል ወይም ይሄ ባህላዊ ፔንቲንግ በቀለም መሳል አክሰሰሪ ምናምን ስለማይመች ሀሳቦችን ለመግለጽ ዲጂታል ፎርሙን ወይ ዲጂታል አይነቱን የሞከርኩ ሀሳቦችን በዛ መንገድ መግለጽ ጀመርኩ። እዛ ነው ወደ ዲጂታል የገባሁት።
አብዛኞቹ ስራዎች እንግዲህ በጣም ቀለም የበዛባቸው ከባህላዊ የኢትዮጵያ ስነልቦና ወይም ደግሞ ከመንፈሳዊ ነገር ጋር የተያያዘ ነገር ያላቸው በመታየት ብቻ ተለይተው ይሄ የሱ ስራ ነው የሚል አይነት ቅርጽ ይዘው የሚወጡ ናቸውና ለየት ብለህ መውጣት ችለሃል። ታይቶ ይሄ የሱ ስራ ነው ለማለት በሚቀል አይነት ዘይቤ ፈጥረሃልና እንዴት ነው ወደዚህ አይነት ያሳሳል ወይም የንድፍ እና የቀለም መረጣ የገባኸው?
ጥሩ ጥያቄ ነው። ያው እንደ ማንኛውም ሰው መጀመሪያ ወደ አርት ፎርም ሲገባ ብሎታውን ለመቻል እና ሀሳብ ለመግለጽ ነው። ከዛ ቀስ በቀስ የአይነት የራስ አይነት አይዴንቲቲ ይሉታል ፈረንጆች፣ ማንነት፣ የስዕል ማንነት፣ የጥበብ ማንነትን ለማግኘት ታይም ፈጅቷል። የሆነ ከሚመቸኝ አይነት ነገር እኔ ከሚስበኝ አይነት ነገር በብዙ አመት ያመጣሁት ነገር ነው እና ያው የኢትዮጵያም ካልቸር በጣም እንደሚታወቀው በጣም ኃይለኛ ደማቅ ከለሮች እና በቴክኒካል እንትኑ ደግሞ ፕራይመሪ ይሄ ጠንከር ያሉ ደማቅ ከለሮችን ይጠቀማል እና በመንፈሳዊውም አምቦ ኦርቶዶክስ ተዋህዶ አሳሳል ቤተክርስቲያኖች ወይ ቤተ ክህነቶች ላይ የሚታየው ስዕል ጋባዥ ነው ላይን እና ያው የሀገርም ኢንፍሉዌንስ የሀገርም ነገር እንትን ብሎብኝ ነው ወደዛ የገባውበት ነገር እና ያው በክርስትናም ኦር በኦርቶዶክስ ስፔሲፊክሊ ቤተሰቦች ስለነበሩ ያው በዛ ስላደኩ ያንንም ለመስራት ይገፋፋኝ ነበር። በጣም መንፈሳዊ ሳይድ ይገፋፋኝ ነበር ሀሳቦችም ከዛ ሀሳብ ለመውሰድ ማለት ነው።
አንተ ስራዎችህን ማቅረብ ከጀመርክ ምን ያህል ጊዜ ሆነ? ስኬት ናቸው የምትላቸው ነገሮች ምንድን ናቸው?
ስራዊን ያው ማቅረብ የጀመርኩት አሁን ሶሻል ሚዲያ ማለት ይሄ ኢንስታግራም ወር ፌስቡክ እኔ ከከፈትኳቸው ቀኖች ጀምሮ ነው። ኤግዛክት ትክክለኛ ቁጥሩን ባላቆም ከአምስት አመት በፊት ስድስት አመት አካባቢ ላይ ነው ለህብረተሰብ ማቅረብ የጀመርኩት እና የነበረኝም አማራጭ በሱ በሶሻል ሚዲያው በኩል ነበር እና በዛ ዙሪያ ላይ ነበር እያቀረብኩ የነበርኩት እና ትኬት ብዬ የማስበው ነገር መጀመሪያ ሁሌም አርቴ ላይ እውነት አዘል ቢሆን ብዬ የማስባቸውን ነገሮች ናቸው መሳል የምፈልገው ወይም መግለጽ የምፈልገው እና እውነት መስሎ ካልታየኝ ካላመንኩበት ሀሳቡ ላይ የመሳል እንትኔ ብዙ አይደለም እና ያው በስዕል ዙሪያ ላይ እያደግኩ ስመጣ ይህንን አስተሳሰብ በማዳበሬ ለእኔ አንድ ስኬት ነው ብዬ አስባለሁ። እንደዚህ አይነት አርቲስት ሆኜ በመገኘት ማለት ነው። ሁለተኛ ነገር ደግሞ ብዙ አይነት ሰዎች የሰራሁላቸው ሰዎች ቡከቨር አሁን በጣም ማከብረው ዲያቆን ሄኖክ የሚባለ ሰባኪ አለ ኦር ፕሪቸር ለሱ ቡከቨር ሰርቼለታለሁ እና በጣም ትልቅ ስኬት የምለው ጊዜ ነው ከብዙ እንትኖቼ ማለት ነው እና
ስዕልህን ለሚያይ ሰው ደግሞ አርቲፊሻል ኢንቴሊጀንስ ወይም ኤአይ ተብሎ የሚሳሉት ስዕሎች ጋር የመመሳሰል ነገር አለው። እሱን ጥበብ እንዴት ነው ሞክረኸዋል ወይም ከዛ ጋር የማቀናጀት ሀሳብ አለ? እንዴት ታየዋለህ? እስቲ እሱን ነገር ንገረኝ።
ይህን ጥያቄ ከዚህ በፊትም ቅርብ ጓደኛዬ ጠይቃኝ ነበር እና ሞክሬው አውቃለሁ። ኤአይ በጣም ኃይለኛ እና ጠቃሚም እንደሆነ ተረድቻለሁ። እናም እንደዛም ሆኖ ምንም ኃይለኛ የሆነ ነገር ጉዳት ይኖረዋል ብዬ አስባለሁ። እንደምንም ኃይለኛ ነገር ፈጠርሁልኝ ጉዳት ይኖረዋል ብዬ እንትን እላለሁ እና በዛ ዙሪያ እንዲሁም አንድ ስራ ሰርቼ ነበር እና ኤአይ ላይ ያተኮረ ነገር ማለት ነው እና ጠቃሚ መሳሪያ እንደመሆኑ ጉዳቱንም ማሰብ አለብን ብዬ አስባለሁ። የሆነ እስከ መጨረሻው ይቅር አልልም፣ ግን ስንጠቀመው እኛ እንዳይጠቀመን ማሰብ አለብን ብዬ አስባለሁ። አሁን ቴክኖሎጂ ከተባለ እኛንም የሆነ እስከ መጠቀም እየደረሰ ነው አሁን ባለንበት ጊዜ ላይ እና ያው ሁለት አይነት ሀሳብ ነው ያለኝ በዚህ ዙሪያ እና አሁን ዲፕ ፌክ የሚባል አለ። የአይ ፎርም ኦፍ አርት ሆኖ በጣም ሂስትሪ ሊያበላሽ የሚችል አይነት የሆነ ነገር ሀፕን አድርጎ ከብዙ አመት በኋላ ብዙ አይነት የእሱ ቪዲዮዎች ቢኖሩ ሰዎች እንዳይረዱት የማድረግ ሚስሊድ ሊያደርግ ይችላል ሂስትሪን። እና በዛ ዙሪያ በጣም ኮሸስ መሆን አለብን ኦር ማሰብ አለብን ከመስራታችን በፊት ብዬ አስባለሁ።
ጥቂት አንድ ሁለት ካየኋቸው ስራዎችህ እንደሞ አንስቼ ልጠይቅ። ለምሳሌ ረሃብን አስተምራችኋለሁ የሚል አንድ ህጻን ልጅ ያለበት የሞተች ንብ ያለችበት ግን ደግሞ ከንብ ቀፎ ውስጥ ማር የሚፈስበት ልጅ ሰርተሃል። ምንድን ነው የዚህ ስዕል መልእክቱ? ሀሳቡ ምን ነበረ?
ይህ መልእክቱ እኛ ልጆቻችን ስልሽ ቤተሰቦቻችን ወይም እኛም ቤተሰብ ስንሆን ስንፍናን የማስተማር ነገር አለ ብዬ አስባለሁ። እና ስንፍናን እንዳይማሩ ማሩ ማለት ጣፋጭ ነገር ነው ሀሳቡ ሲጣፍጥ ነገር እና ሲጣፍጥ የሆነ ነገር የመምረሩ ነገር አለ እና ከአንድን ነገር ከመምረሩ በፊት ማሳየት ረሃብን ማሳየት አለብን። የሆነ አንድን ነገር መጣፈጥን እንድናመሰግንም ይጠቅማቸዋል ተብሎ የሚደረግ ነገር ኦር ለእኛ የሚደረግ ነገር ያው እኛም ልጅ እንደመሆናችን የሚደረግ ነገር ሊጎዳ ይችላል ብሎ መታሰብ አለበት እና ሳህኑ መሰበሩ የሚያሳየው ልጆች ታታሪነትን እኛ ሰዎች ስንማር እንሰንፋለን ከሆነ ሰዓት በኋላ እና መታተርን እንድናይ ትንሽ መከራን ማየት አለብን። ፈልገ ነው ባይሆንም አንድን ነገር ራሳችንን መቆጠብ ሊሚትድ ፍሪደም ላይ አምናለሁ። የሆነ ፍሪደም የሚገኘው ብዬ ማስበው ሲቆጠብ ነው እና ልጆቻችንን ስናሳድግ በምግብ አኳያ ራሱ ልጆች በጣም አሁን ውጭ ሀገርም ሲታይ ውፍረት ብዙ አይነት በሽታ ያጠቃቸዋል እና ሊትራሊ ራሱ ከተወሰደ ነገሩ ልጆች ይጎዳሉ ፓረንታቸው ቤተሰቦቻቸው ከሚያሳዩቸው ነገር እና ከዛ አኳያ ነው ተመስርቼ ይሳሉ። እዛ ስዕል ላይ ንብ አለች እና ታየው አለበገርነት ስራ ታታሪነት ነው የምታሳየው ሲምቦሏ ማለት ነው። ወይም ማለት ስንፍና እያጠቃን ነው አይነት ነገር ነው እና እንደ ንብን ጠንክር ንብን አንግደላት አይነት ነገር ነው ሀሳቡ።
እሺ፣ ስራዎችህን እንግዲህ በቀጣይ በምን አይነት መልኩ ነው ሰዎች እንዲያገኟቸው ለማድረግ ያሰብከው? ምን ታስባለህ? ህልምህ ምንድን ነው?
ውጪ ከዚህ በኋላ አንድ እያዘጋጀው ያሰብኩ አንድ ሶሎ ኤግዚቢሽን የግል ኤግዚቢሽን ለማዘጋጀት አስቤያለሁ እና እንዳሁኑ ዲጂታል ብቻ አይደለም የሆነው ማህበራዊ ገጽ ላይ እንዳለው ዲጂታል ብቻ ሳይሆን ሰዎች ፊዚካሊ መጥተው ትራዲሽናል ሆነ በኦይል ቀለም የሚሰራ ኢንስታሌሽን የሚባል አይነት አለ። ስሪዲ ሆኖ ሰዎች ራሳቸው ገብተው ኢንተራክት የሚያደርጉበት አይነት ፎርም ኦፍ አርት ነው እና እነዛ ለመምጣት አስቤያለሁ እና ማስተላለፍ የምፈልገው በአርት ዙሪያ የኔ አርት እንዲያስተላለፍ የምፈልገው እውነትን ነው ዙሪያ ላይ ነው ስራዎችን እንዲያጠነጥኑ ሞክረው።
እሺ እሺ፣ ቴንክ ዩ በጣም ማራኪ።
ቴንክ ዩ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ወደ እናንተ የሚቀርብ ወጣቶችን የሚመለከት መሰናዶ ነው። በመቀጠል ደግሞ በካታር በመካሄድ ላይ ስላለው የዓለም ዋንጫ የተወሰኑ መረጃዎችን እናጋራችኋለን። በካታር በመካሄድ ላይ ያለው የዓለም ዋንጫ ሊጠናቀቅ 8 ያክል ጨዋታ ብቻ ነው የቀሩት። የሩብ ፍጻሜ ጨዋታዎች ነገና ከነገ ወዲያ ይቀጥላሉ ተብሎ ይጠበቃል። በነገ ዕለት ክሮኤሽያ ከብራዚል ጨዋታ ይኖራቸዋል። እንዲሁም ደግሞ ክሮሽያ እና ብራዚል የሚጫወቱበት ቦታ
የኤጁኬሽን ሲቲ ስቴዲየም ይባላል። በዛ ነው እንግዲህ የሚገናኙት። ብራዚል 5 ጊዜ ዓለም ዋንጫን አንስታለች። የክሮሺያ ቡድንም ደግሞ ከአውሮፓ ገናና ቡድኖች መካከል አንዱ እንደሆነ ይታወቃል። ስለዚህ ከባድ ፉክክር እንደሚገጥማት ይጠበቃል በነገው ጨዋታ። እሱን ተከትሎ ኔዘርላንድስ እና አርጀንቲና የሚያደርጉት ጨዋታም በጉጉት ይጠበቃል። ከጅማሩ አንስቶ በተቀናጀ ቡድንነቱ የብዙዎችን ትኩረት የሳበው የኔዘርላንድስ ቡድን በሳውዲ አረቢያ ድንገተኛ ሽንፈት ከገጠመው በኋላ እለት ተእለት ራሱን ካጠናከረው የአርጀንቲና ቡድን ጋር የሚያደርጉት ጨዋታም ሌላ በጉጉት የሚጠበቅ ስፖርታዊ ክንውን ነው። በሉሴል ስቴዲየም ነው ይሄ ጨዋታ የሚከናወነው። ቅዳሜ ዕለት ሞሮኮ ከፖርቹጋል፣ እንግሊዝ ከፈረንሳይ እንዲሁ በተመሳሳይ ይጫወታሉ። የእነዚህን ጨዋታዎች ውጤት እየተከታተልን በገጻችን ላይ እናጋራለን። ወደ ሌሎቹ የዓለም ዋንጫን ወደሚመለከቱ አጫጭር ዜናዎች ስናልፍ የፖርቹጋል ብሔራዊ ቡድን ክርስቲያኖ ሮናልዶ ቡድኑን ለቆ ለመመለስ ዝቷል የሚለውን ዜና አስተባብሏል። ባልተለመደ ሁኔታ ሀገሪቱ ከስዊዘርላንድ ጋር በነበራት ጨዋታ በተቀያሪ ወንበር ላይ ታየው ሮናልዶ ቡድኑን ለቆ ወደ ሀገሩ ለመመለስ ጥሯል እየተባለ ሲነገር ነበረ። ይሁንና የሀገሪቱ ብሔራዊ ቡድን ይሄ ዜና ትክክል አለመሆኑን አስታውቋል። በዕለቱ ሮናልዶን ተክቶ የገባው ጎንጋሎ ራሞስ በስዊዘርላንድ ላይ ከተቆጠሩ 6 ጎሎች መካከል 3ቱን እንዳስቆጠረ ይታወቃል። በሌላ ዜና የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ኤንሪኬ ከስልጣናቸው መልቀቃቸው ተሰምቷል። ስፔን እንግዲህ እንደሚታወቀው ከጥቂት ቀናት በፊት ከሞሮኮ ጋር ባደረገችው የጥሎ ማለፍ ውድድር በፍጹም ቅጣት ምት በአጠቃላይ ውጤት በሞሮኮ 3-0 ተሸንፋለች። ጠንካራ ቡድን ቢኖራትም ያንን ደረጃ ግን ማለፍ አልቻለችም። ያንን ተከትሎ ነው እንግዲህ ሉዊስ ኤንሪኬ ከስልጣናቸው እንደለቀቁ ወይም ከአሰልጣኝነት ኃላፊነታቸው እንደለቀቁ እየተሰማው ማለት ነው። እንግዲህ ሌሎች የዓለም ዋንጫውን የሚመለከቱ ዜናዎችንም በገጻችን ላይ እናጋራችኋለን። እናንተም እየሄዳችሁ እንድትከታተሉን እንጋብዛለን። ጥቂት ደቂቃዎች ይቀሩናል። ጥቂት ደቂቃዎችን አጭር ሙዚቃ ሰምተን እንመለሳለን። ጣቢያው የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስና ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። መልካም ምሽት ይሁንላችሁ።